የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። ዛሬ ቀኑ አርብ ጥር 15 2012 ዓመተ ምህረት ነው። ለምሽቱ ያዝናቸውን ፕሮግራሞች እናስተዋውቃችሁ። የተባበሩት መንግስታት የስደተኞች ድርጅት በኢትዮጵያ ለሚገኙ ስደተኞች ድጋፍ የሚውል ከ600 ሚሊዮን ዶላር በላይ ጠይቋል። ለምን?
ስደተኞቹ አቅም ያላቸው ብቃት ያላቸው ጊዜያቸውን ያለ ምንም ትምህርትና ስራ ካምፕ ላይ ቁጭ ብለው ከሚያሳልፉ ሰርተው እስካሉ ድረስ ሁኔታው ተሻሽሎ ወደ ሀገራቸው ሲሄድ ደግሞ ለሀገራቸው ትልቅ አስተዋጽኦ የሚያደርጉ ዜጎች ይሆናሉ ማለት ነው።
የድርጅቱ የኢትዮጵያ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ናቸው። ለማብራሪያ ተመልሶ ይመጣል። ቢሊየን ብር በጀት የቆረጠለት የወሎ ቴሪሸሪ ኬሪ ህክምና እና የማስተማሪያ ሆስፒታል አፈጻጸም ላይ በህዝብና በመንግስት መካከል አለመተማመን ተፈጠረ።
ወደ 59 ሚሊዮን ብር 960 ብር ከ19 ሳንቲም አሁን አባይ ባንክ በብሎክ አካውንት ተቀምጧል የሚል ነው የተነገረ ከቦርድ ጽፈት ቤት።
በግሌም በቤተሰብም በሁላችንም ገንዘብ አዋተናል። ያን ገንዘብ ከዚህ ጋር አያገናኙት። የመጀመሪያው ነገር ግልጽ እንዲሆን የምንፈልገው እኛ ያ ራሱን የቻለ ኮሚቴ አለው፣ ራሱን የቻለ ቦርድ አለው፣ ራሱን የቻለ ሂደት አለው። በዛ ብይ ቢያዩበት አያቀላቅሉት።
ዝርዝሩን ቆየት ብላችሁ ታደምጣላችሁ። የዘንድሮ የአድዋ ተጓዦችን ማብራሪያ ይዘናል።
እንግዲህ የጉዞ አድዋ ዘንድሮ የጀመርነው ከጥር 9 ቀን አንስቶ ነው። 46 ቀናት ይፈጃል ጉዞ። በእነዚህ 46 ቀናቶች ውስጥ በርካታ መጽሐፎች ይዘን ነው የምንጓዘው።
የዝግጅቱ አስተባባሪ ያሬድ ሹመቴ ነው። ቆየት ብሎ ይመጣል። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ሌሎች ለምሽቱ ያዘጋጃናቸውን ዘገባዎችም ታደምጣላችሁ። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ አመሻለሁ። በቅድሚያ ግን ሀብታሙ ስዩም ከዓለም ዙሪያ ላጠናቀርናቸው አጫጭር ዜናዎች አብሯችሁ ይቆያል።
አመሰግናለሁ ጽዮን። በቻይና ውሃን ክልል የተከሰተውን እስካሁን ድረስ ከ500 በላይ ታማሚዎችን ላልጋ ወደ ሀያ የሚጠጉትን ደግሞ ለሞት የዳረገውን የኖቨል ኮሮና በሽታ ወደ ኢትዮጵያ ግዛት እንዳይዘልቅ ለማድረግ የመከላከል ስራዎችን እየሰራ መሆኑን የህብረተሰብ ጤና ኢንስቲትዩት ይፋ አድርጓል። በዛሬው ዕለት ድረገጹን ጨምሮ በተለያዩ ዜና አውታሮቹ ላይ ይህን የተመለከተው ጋዜጣዊ መግለጫን ያደረሰው ተቋሙ በሽታው ከታየባቸው ስፍራዎች ጋር ኢትዮጵያ በአየር መንገዷ በኩል እንደምትገናኝ አስታውሰዋል። የአየር መንገዱ ወደ ቻይና 5 ከተሞች ማለትም ቤጂንግ፣ ሆንግ ኮንግ፣ ሻንጋይ፣ ቸንዱና ገንዡ በረራዎች እንደሚያደርግ አውስቷል። በመሆኑም በማንኛውም የአየር መንገዱ በኩል ለሚሄዱ መንገደኞች ለቫይረሱ ተጋላጭና እንዳይሆኑ ስለ በሽታው መረጃ መስጠትና ወደ ሀገራችን ለሚመጡ ደግሞ በበሽታው ተይዘው ሊሆኑ ስለሚችሉ በዓለም የጤና ድርጅት ምክረ ሐሳብ መሠረት ለሁሉም መንገደኞች የሰውነት ሙቀት ልኬት ሥራ በቦሌ ዓለም አቀፍ አየር ማረፊያ ተጀምረዋል ብለዋል ተቋሙ። የዩናይትድ ስቴትስ የተወካዮች ምክር ቤት ዲሞክራት አባላት በሀገሪቱ ፕሬዚዳንት ላይ ለመሰረቱት ክስ በሕግ መወሰኛው ምክር ቤት ሲያቀርቧቸው የቆዩትን መክፈቻ የመከራከሪያ ንግግሮችን ዛሬ ያበቃሉ። ነገር ግን ሪፐብሊካውያን በሚበዙበት የሕግ መወሰኛ ምክር ቤት ፕሬዚዳንት ትራምፕ ጥፋተኛ ሆኖ ይገኛሉ የሚል እምነት የለም። ሆኖም ዲሞክራት ፖለቲከኞች ትራምፕ ከስልጣን እንዲነሱ ሊያሳምኑ ይችላሉ ያሏቸውን ንግግሮች ከማድረግ አላገዳቸውም። የማዕከላዊ አፍሪካ ሀገሮች የኢኮኖሚ ማህበረሰብና የተባበሩት መንግስታት ድርጅት በመጪው ወር በካሜሩን የሚካሄደው ምርጫ ሰሜን ምዕራቡንና ደቡብ ምዕራብ ክፍሎችንም እንዲያካትት ጥሪ ቢያደርጉም በክልሎቹ የሚንቀሳቀሱት ተገንጣይ የሚባሉ አማጽያን ጥሪውን ችላ ብለዋል። ተዋጊዎቹ በምርጫ ሰራተኞች ላይ ጥቃት ሲከፍቱና የምርጫ ቁሶችን ሲያወድሙ ቆይተዋል። በማዕከላዊ አፍሪካ የተባበሩት መንግስታት ድርጅት ዋና ጸሐፊ ተወካይ ፍራንኮይስ ሉስኒ ፋል የሀገሪቱ ሕዝብ እንደ አውሮፓውያን አቆጣጠር የካቲት 9 ቀን የሚያካሄደው ምርጫ የተሳካ እንዲሆን የሀገሪቱ ሕዝብ መንግስትን መርዳት ይኖርበታል ብለዋል። ለአሁኑ ያሉኝ አጫጭር ዜናዎች እነዚህ ናቸው። ጽዮን
አመሰግናለሁ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። በተባበሩት መንግስታት ድርጅት የስደተኞች ኮሚሽን በኢትዮጵያ የሚገኙ ስደተኞች ድጋፍ የሚውል ከ600 ሚሊዮን ብር በላይ ዶላር በላይ ጠይቋል። ገንዘቡ ባለፈው ዓመት ኢትዮጵያ ስደተኞችን በተመለከተ ያወጣችውን ተራማጅ የተሰኘ ሕግም ተግባራዊ ለማድረግ እንደሚረዳ ይጠበቃል ተብሏል። ኮሚሽኑ ዛሬ በጄኔቫ ስዊዘርላንድ ይፋ ባደረገው መግለጫ በኢትዮጵያ የሚገኙ ከ700,000 በላይ ስደተኞችና ተቀባይ ማህበረሰቦችን ተጠቃሚ የሚያደርጉ ተግባራትን ለመደገፍ የሚያስችል ገንዘብ ከዓለም አቀፍ ለጋሾች ጠይቋል። ድርጅቱ ተግባራቱን ለማከናወን 658 ሚሊዮን ዶላር ነው የጠየቀው። መለስካቸው አመሃ በኢትዮጵያ የኮሚሽኑ ቃል አቀባይ የሆኑትን አቶ ክሱት ገብረ እግዚአብሔርን አነጋግሯል። የተጠየቀው ገንዘብ ለምን ዓላማ እንደሚውል ለተነሳው ጥያቄ አቶ ክሱት ገብረ እግዚአብሔር ከሚሰጡት ማብራሪያ ዘገባው ይጀምራል።
ታወቀው የኢትዮጵያ ውስጥ የሚመጡ ስደተኞች ቁጥር በየጊዜው እየጨመረ መጣው። ሲመጡ መመዝገብ አለባቸው፣ መሰረታዊ ፍላጎቶቻቸው መሟላት አለባቸው። መጠለያ፣ ውሃ፣ ሕክምና፣ ምግብ ወዘተ ያሉ ነገሮች አሉ። ከነዚህ መሰረታዊ ፍላጎቶች በተጨማሪ አሁን የመጣው ግሎባሊ እየመጣ ያለው ትሬንድ ስደተኞች ቁጭ ብለው የሚቀለቡ የሰብአዊ እርዳታ ብቻ የሚቀበሉ ሳይሆኑ ምጡ ሰርተው ራሳቸውን የሚደግፉ ለተጠለሉበት ሀገርም አስተዋጽኦ የሚያደርጉ መሆን አለባቸው የሚል አንደርስታንዲንግ አለ። ኢትዮጵያም አምና January 2019 ጥሩ ህግ አውጥታለች። ስደተኞች መስራትን የሚችሉበት ሁኔታ ተቀጥረው የሚሆን ወይም በራሳቸው ከኢትዮጵያውያን ጋር አብረው ሆኖ ሰርተው ከካምፕ ውጭም ሆነው የሚኖሩበት የሚማሩበት እና በራሳቸውም ደግፈው ህብረተሰቡንም የሚጠቅሙበት ሁኔታ እንዲፈጠር የሚያመቻች ሁኔታ ነው። ስለዚህ ከዛ አንጻር ይህንን ሁኔታ የሚያመቻቸው ነገሮች መስራት ቅድም ጭምር ነው።
የጠየቃችሁትን ገንዘብ ብዙ ጊዜ አታገኙም፣ እንዲያውም ከዚያ በእጅጉ ያነሰ ነው የምታገኙት እና ይሄ በጣም ትልቅ ችግር እንደፈጠረባችሁ ደጋግሜ ሰምቻለሁ። ይሄ የሚሆንበት ምክንያት ምንድን ነው?
እንግዲህ እንደሚታወቀው አሁን ባለው ሁኔታ ወይም እርዳታ ሰጪዎቹ ውስን መንግስታትና ሀገራት ናቸው። በዓለም ዙሪያ ያለው ቀውስ ደግሞ እየበዛ ነው የሄደው እና እርዳታቸው ያላቸው አቅም በብዙ ሀገሮች ሲረዱ እንግዲህ ትንሽ ትንሽ ነው የሚደርሰን ማለት ነው። ስለዚህ መፍትሄው አሁን ምንድን ነው እየተደረገ ያለው የግል ሴክተሩ በዚህ ዙሪያ ላይ ጠንካራና ንቁ ተሳታፊ እንዲሆን የማግባባት ስራዎችን እየተሰሩ ነው። ዜጎችም በየሀገሩ ያሉ ዜጎችም ከትንሽ ጀምሮ እስከ የአቅማቸውን ያህል አስተዋጽኦ እያደረጉ ቀውን አስፈላጊውን በጀት የሚሞሉበት ሁኔታ ለመስራት እንቅስቃሴዎች እየተደረጉ ነው አሉ።
ስለዚህ በመሰረቱ የስደተኞችን ከአንድ ሀገር ወደ አንድ ሀገር በተለያየ ምክንያት የሚፈልሱና የሚሰደዱ ሰዎችን ለመርዳት የሚደረገው መሰረታዊ የአሰራርና የአስተሳሰብ ለውጥ የግድ የሚል መስሎታል? በዚህ ምክንያት
ትክክል። ለዚህም ነው አሁን ስደተኞች ቁጭ ብለው ሂማኒቴሪያን እርዳታ ብቻ ማግኘት ያለባቸው ሳይሆን ከልማት ጋር መቆራኘት አለበት። የዩኤንኤችሲአር ስራ የስደተኞች ጋር የሚሰሩ ማንኛቸው ተቋማት ስራቸው ከልማት ጋር ተቆራኝቶ በኋላ በሂደት ራሳቸውን የሚችሉበት እና ረጂ አካላትንም ዝም ብለው በእድሜ ልክ ማናስቸግርበት ሁኔታ እንዲፈጠር ነው። ትልቁ ነገር ግን ስደተኞቹ አቅም እያላቸው ብቃት እያላቸው ጊዜያቸውን ያለምንም ትምህርትና ስራ ካምፕ ላይ ቁጭ ብሎ ከሚያሳልፉ ሰርተው እስካሉ ድረስ ተሰምንበትን ሀገርም ጭምር ይረዳሉ። ቢገጥሟቸው ሁኔታው ተሻሽሎ ወደ ሀገራቸው ሲሄድ ደግሞ ለሀገራቸው ትልቅ አስተዋጽኦ የሚያደርጉ ዜጎች ይሆናሉ ማለት ነው።
ከዚህም በተረፈ እነዚህ ስደተኞች በስራም ጭምር ነው ሰብአዊነታቸውንም የሰው ልጅነታቸውን የሚያገኙት እና ትልቅ ዋጋ ያለው ነገር ነው እና በዚህ ረገድስ ምንም የምታስቡት ነገር አለ?
ትክክል ትክክል ነው። እሱ ነው አሁን ትልቁ ትኩረቱ ያለው። ሰው መሆናቸው መታወቅ አለባቸው። የሰው ዲግኒቲ የምንለው ነገር ያላቸው ሰዎች ናቸው። ስለዚህ ሰርተው ያገኙትና ተረድተው ያገኙት ነገር እኩል አይደለም ለነሱ እና ወደ ስራ የማስገባት ሁኔታ ያለው ህግም ይህንን የሚደግፍ ሆኗል። አሁን ተጨማሪ ዝርዝር ህጎች እየተጠበቁ ነው። እሱ እነሱ ሲወጡ በየመስኩ በኢንዱስትሪያል ፓርኮችም ጭምር እርሻም ጭምር በቪዶሎዶ የምንለው ቦታ አካባቢ የተጀመሩ ነገሮች አሉ። ስደተኞችና ኢትዮጵያውያን በጋራ ሆነው እስከ 1,000 ሄክታር የሚሆን መሬት በጋራ እያለሙ ጥሩ ውጤት እያገኙ ነው። ይሄ ለሙከራ ነው፣ እየሰፋ እንደሚሄድ መንግስትም ቃል ገብቷል።
እሺ፣ በጣም አመሰግናለሁ ለዘወትር ትብብሮ።
እሺ፣ እግዚአብሔር ይስጥልኝ።
መለስካቸውንና አቶ ክሱት ገብረ እግዚአብሔርን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ወደ ወሎ ነው የሚወስደን። መንግስት እስከ 2 ቢሊዮን ብር በጀት የቆረጠለት የወሎ ቴርሸሪ ኬር የሕክምናና የማስተማሪያ ሆስፒታል አፈጻጸም በህዝብና በመንግስት መካከል አለመተማመን የፈጠረ ነው ሲሉ የደሴ ከተማ አስተያየት ሰጪዎች ተናገሩ። ፕሮጀክቱን በባለቤትነት የተረከበው ወሎ ዩኒቨርሲቲ ግን ሆስፒታሉ ደረጃውን ጠብቆ እንዲሰራ አስፈላጊውን ሁሉ እያደረግኩ ነው ብሏል። መስፍን አራጌ ከስፍራው ተከታዩን ዘገባ አጠናቅሯል።
ፕሮጀክቱ ይፋ ከሆነበት ከ2002 ዓ.ም ጀምሮ በህዝቡ ሀብት ይሰራል በሚል በተለያዩ የገቢ ማስገኛ ዘዴዎች በርካታ ሚሊዮን ብሮች ከህዝቡ መሰብሰቡን ነዋሪዎች ይናገራሉ። ያለው የኑሮ ውድነት ቢፈታተነንም ከመቀነታችን ፈተን ኪሳችን እንዳብሰን ፕሮጀክቱን የደገፍነው በምስራቅ አፍሪካ ሪፈራል አገልግሎት የሚሰጥ የመጀመሪያ ሆስፒታል ይሆናል በመባሉ ነበር የሚሉት ነዋሪዎቹ፣ አሁን ግን ፕሮጀክቱ ከህዝብ ወደ መንግስት ተዘዋውሯል። በምስራቅ አፍሪካ ደረጃ ሳይሆን በሀገሪቱ ውስጥ ካሉ ሆስፒታሎች ጋር ተመሳሳይ ሆኖ ይሰራል ባሉ ቅሬታ ፈጥሮብናል ብለዋል።
የወሎ ቴርሸሪ ጉዳይ ሲጀመር በህዝብ ይሰራል ተብሎ ነው የተጀመረው። ያም ስለነበር ነው በኢትዮጵያም በአውሮፓም በአሜሪካም ሀብት ሲሰበሰብ የነበረ። በኋላ ላይ ጠቅላይ ሚኒስትር ኃይለማርያም እንደገና በመንግስት ልንሰራው ነው የሚል ሀሳብ ደግሞ ነገሩ ጥሩ ሀሳብ ነው እንተባበራለን ማለት ነው። ህዝቡም ያወጣል መንግስትም ያመጣል እንሰራለን ማለት ነው። ፋይናሌ ደግሞ ጠቅላይ ሚኒስትር አብይ የመጡበት ዘመን አላቀውም ያሉ እንደ ሀረር እንደ ጎንደር እንደ ድሬዳዋ ሪፈራል ሆስፒታል ላሰራላችሁ ይሄን ያህል በጀት አጸድቄላችኋለሁ ነው ያሉ።
ፕሮጀክቱ በመንግስትና በህዝብ መካከል አለመተማመን ፈጥሯል የሚሉት አስተያየት ሰጪዎች ከህዝቡ የተሰበሰበው ገንዘብ የት ደረሰ፣ ኮሚቴዎቹስ የት ገቡ ሲሉ ይጠይቃሉ።
የተሰበሰበው ገንዘብ አለ፣ ያ ገንዘብ በየባንኩና በየሀገሩ ተበታትኖ ነው ያለው። ያንንም ራንስ ያደረግ የነበረው ኮሚቴ ወይም ቦርድ አካላት አሉ። እነሱ ራሱ አሁን የት እንዳሉ አይታወቁም። ስለዚህ አሁንም እየተማማን ነው። የማህበረሰብ ሀብት ነው እንጂ የግለሰቦች ሀብት አይደለም። ስለዚህ ይህንን ሀብት ሊረከብ የሚችለው ሶሳይቲ ደግሞ በነበረው ገንዘብ ላይ በቂ መረጃ ሊኖረው ይገባል።
የፕሮጀክቱ የፋይናንስና ንብረት ኃላፊ አቶ አስማማው አባተ ዝርዝር ምላሽ የቀድሞ ቦርድ አባላት በተገኙበት እንደሚሰጥ አረጋግጠዋል።
የብር የገባው በብሎክ አካውንት ስለሆነ ወደ ቦርዱ ነው የገባው። ቦርዶ የሚያንቀሳቅሰው በአገር ደረጃ ጠይቅ አዲስ አበባም በውጭም ካለም ከጎንደርም ከጅማም ከሌላም የተሰበሰበ ብር በአጠቃላይ ወደ 59,960,09 ሳንቲም አሁን አባይ ባንክ በብሎክ አካውንት ተቀምጧል የሚል ነው የተነገረ ከቦርዱ ጽህፈት ቤት።
የዩኒቨርሲቲው ፕሬዚዳንት ዶክተር አባተ ጌታሁንም ከህዝቡ የተሰበሰበው ገንዘብና ቁሳቁስ እስካሁን ለዩኒቨርሲቲው ገቢ አለመሆኑን ተናግረዋል።
በግሌም በቤተሰብም በሁላችንም ገንዘብ አዋተናል። ያን ገንዘብ ከዚህ ጋር አያገናኙት። የመጀመሪያው ነገር ግልጽ እንዲሆን የምንፈልገው እኛ ያ ራሱን የቻለ ኮሚቴ አለው፣ ራሱን የቻለ ቦርድ አለው፣ ራሱን የቻለ ሂደት አለው። በዛ ብዩ ቢያዩበት አያቀላቅሉት። ገንዘባችንን አውጥተን እንዲህ ብለን እንዲያ ብለን ይሉናል። እኛም ገንዘቡ እኛው ራሱ ጠያቂ ነን። ይሄ ፕሮጀክት ግን ለዥም ዓመት ያስቆጠረ የህዝብ ጥያቄ ስለነበረበት በህዝብ በተሰበሰበ በቢሊዮን የሚቆጠር ብር ሊሰራ ስለማይችል የአባይም ግድብ እዚህ ጎን ለጎን ስላለ ያኛው ጽህፈት ቤት ለወሎ ዩኒቨርሲቲ አስረክቦት ትምህርት ሚኒስቴር እንዲሰራው ስምምነት ስለተደረገ ተብሎ እኛ እንድንረከብ ተደረግን። ያለውንም ገንዘብ አንድ አዳራሽም ቻለች ምንም ተለች በህዝቡ ስም ለብቻ እንዲሰራ፣ ከዚህ በቀረው ግን መንግስት እንዲሰራው ተስማምተናል። ያ መረካከብ እስካሁን ድረስ አልተፈጸመም። ገንዘቡም ቁሳቁስም ሌላውም አሰር ጽህፈት ቤት እየሰበሰብኩ ነው ገና የተበተነ ብር አለ ስላለ እየሰበሰበ ይመስለኛል።
ፕሮጀክቱን በባለቤትነት እየመራው ያለው ወሎ ዩኒቨርሲቲ ፕሮጀክቱን ከተ ዶክተር አባተ እንደሚሉት ቴርሸሪ ወይም ሶስተኛ ደረጃ የሚባለው አገልግሎቱ እንጂ ህንጻው አይደለም። ከነባሩ ዓላማ የተቀየረ ነገር የለም የሚሉት ዶክተር አባተ አገልግሎቱን በተባለው ደረጃ ለማሰራት ነባሩ ዲዛይን ላይ ያሉ ጠንካራ ጎኖችን በማካተትና ማሻሻያዎችን በመጨመር ምክረ ሀሳብ እንደተደረገበት ጠቅሰዋል። የኩላሊት ንቅለ ተከላን ጨምሮ ውስብስብ የሕክምና አገልግሎቶች ይሰጣል የተባለለት ሆስፒታል በውስጡ የተለያዩ ተቋማትንም እንደሚያካትት ተነግሮለታል።
ሆስፒታሉ ለምሳሌ የባህል ሕክምናን ያካተተ ሄሊኮፕተር ማረፊያው የት መሆን መቻል አለበት፣ ህንጻው ምን አይነት መሆን አለበት፣ አይጠየፍ አዳራሽን እና የወሎም ባህል ያካተተ ከዲዛይኑ ጀምሮ አቅርበዋል። ጎን ለጎንም 5-star ሆቴል ይህን ያካትት የሚችል ዲዛይኑን አካተው ይሄ ሁሉ አልነበረም። ፊቱ ላይ ቪአይቪ ሩም አልነበረም። ፊቱ ላይ በየት በኩል መጥቶ ነው ሄሊኮፕተር አልፎ ህክምና ሊሰጥ የሚችል አለም በምስራቅ አፍሪካ ያካተተ የሚል ይህ ሁሉ ዝርዝር አልነበረውም ካሁን በፊቱ ላይ። ያንን ዘርዝረው ትናንት አቅርበውታል።
ለ1360 የመጀመሪያና የሁለተኛ የህክምና ዲግሪ ተማሪዎች የማደሪያ ቤት በ400 ሚሊዮን ብር ተሰርቶ እየተጠናቀቀ መሆኑም ታውቋል። ዓለም አቀፍ ጨረታ ወጥቶ የሆስፒታሉን ግንባታ ለማስጀመር እንቅስቃሴ ላይ መሆናቸውን ዶክተር አባት አስረድተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው እናመሰግናለን። ተከታዩ ዘገባችን ደግሞ ወደ ኦሮሚያ ክልል ነው የሚወስደን። በኦሮሚያ ክልል ምዕራብ ሸዋ ኢጃጂ ከተማ በወጣቶችና ጸጥታ አካላት መካከል በተከሰተው ግጭት 4 ፖሊሶችና 2 ወጣቶች መቁሰላቸውን ፖሊስና ከቆሰሉ ወጣቶች ቤተሰቦች ገልጸዋል። ፖሊስ ግጭቱ እንዲቀሰቀስ ምክንያት ሆኗል ብሎ የጠረጠራቸውን 3 የወረዳው ኦርቶዶክስ ካህናትና 50 ገደማ ወጣቶችን ማሰሩን አስታውቋል። የምዕራብ ሸዋ ሀገረ ስብከት ስለ ጉዳዩ እንደሚያውቅ ገልጾ ችግሩን በሰከነ ሁኔታ መያዝና መፍታት ያስፈልጋል ብሏል። ናኮር መልካ ዝርዝሩን ይዟል።
በምዕራብ ሸዋ ኢሉገላ ወረዳ ኢጃጂ ከተማ የጥምቀት ክብረ በዓልን ተከትሎ በቃና ዘገሊላ ዕለት ማለትም ጥር 12 2012 ዓ.ም የቅዱስ ሚካኤል ታቦትን ወደ ቤተ ክርስቲያኑ ሸኝተው በሚመለሱ ወጣቶችና የጸጥታ አካላት መካከል ነው ግጭቱ የተከሰተው ይላል አንድ ሞቱማ ነጋሳ አባላለው የሚል የዓይን እማኝ። ግጭቱንም ተከትሎ 2 ወጣቶች በጸጥታ አካላት በተተኮሰ ጥይት ተመተዋል ይላል ሞቱማ። ባለፈው ማክሰኞ የሚካኤል ታቦት በስነ ስርዓት ነበር ወደ ቤተ ክርስቲያኑ የገባው። እስጢፋኖስ ፊት ለፊት አንድ ለነዳጅ ማዳ ኢንቨስትመንት የተሰጠ መሬት አለ። ወጣቶቹ በዚህ ስፍራ እንደደረሱ አጥሩን አፈረሱት። ፖሊስ መጣ። ከዛም በፖሊስና ወጣቶች መካከል አለመግባባት ተፈጠረ። በመሳሪያ የተመቱ 2 ወጣቶችም አሉ። የሃይማኖት አባቶችም ወጣቶቹን ተው እያሉ ሲያረጋጉ ነበር። 3 ካህናትና 50 በላይ ወጣቶችም በወረዳው ፖሊስ ታስረዋል ሲል ተናግሯል ይህ የዓይን እማኝ። በግጭቱ ከቆሰሉ መካከልም ለደህንነቴ ስለምሰጋ ስሜን አልጠቅስም የሚለው ወጣት ወንድሙም የግጭቱ ሰለባ መሆኑን ተናግሯል። አንድ ነገሩን ለማረጋጋት የሄደ ወንድሜ ነገሩ እንዲረጋጋ በመማጸን ላይ ያለ ከጸጥታ አካላት መካከል በጥይት መቱት። እኔም ወንድሜን ለመውሰድ ስሄድ እግሬ ላይ በመሳሪያ መቱኝ። ስፍራው በየዓመቱ መስቀል በዓል የሚከበርበት በመሆኑ የነዳጅ ማደያ ከሆነ የእሳት አደጋ ሊነሳ ይችላል። ስለዚህ እዚህ መሆን የለበትም ነው የህዝበ ክርስቲያኑም ሆነ የቤተ ክርስቲያኑ ጥያቄ። የግጭቱን መነሻና እሱን ተከትሎ ስለወሰዱት እርምጃ የኢሉ ገላን ወረዳ ፖሊስ አዛዥ ኮማንደር ዋጋሪ ብራኑ እንዲህ ይገልጻሉ። ለግጭቱ መንስኤ የሆነው ለማዳያ የተከለለ ቦታን ለቤተ እምነቱ ይገባል በሚል ወጣቶቹ ሄደው በጉልበት አጥር በማፍረሳቸው ነው። ሲያነሳሱ የነበሩ ደግሞ የታሰሩ ካህናት ናቸው። ለዚህም ደግሞ የድምፅ ማስረጃ አለን። ግጭቱን ተከትሎ 4 ፖሊሶች ወጣቶች በወረወሩት ድንጋይ ቆስለው 2 እዛው ሲታከሙ 2 ደግሞ ለተሻለ ሕክምና ወደ አዲስ አበባና ነቀምቴ ተልከዋል ብለዋል አዛዡ። 2 ወጣቶች ፖሊስ በተኮሰው ጥይት ተመተዋል ስለተባለውም ተጠይቀው አንድ ወጣት በድንጋይ መመታቱን ብቻ ነው የማውቀው ብለዋል። በአሁኑ ሰዓት ግጭቱን በመቀስቀስ የተጠረጠሩ 3 ካህናትና ተሳትፈዋል ያሏቸው ከ40 እስከ 50 ሰዎችም መታሰራቸውን ኮማንደሩ አጋሪ ጨምረው ገልጸዋል። ኢጃጂ አሁን ወደ ቀድሞ መረጋጋቷ ተመልሳለችም ሲሉ አክለዋል። ለመሆኑ ይህ ውዝግብ ያስነሳው መሬት ይዞታ የማን ነው ብለን የኢጃጂን ከንቲባ አቶ ነብሶ ሹሚን ጠይቀናቸው ነበር። ከ1989 ዓ.ም ጀምሮ መሬቱን በኢንቨስትመንት ለማልማት የተረከቡ ግለሰቦች 23 ዓመታት ምንም ስራ ስላልሰሩበት ውሉ ተቋርጧል። ውድድር ቢካሄድበትም የተባለው ዋጋ ማቅረብ ባለመቻሉ በ3ኛ ዙር ጨረታ ለሌላ ባለ ሀብት ከተላለፈ በኋላ መሬቱ ከቤተ ክርስቲያኑ ጎኑ ስለሚገኝ ይሰጠን የሚል ጥያቄ መጣ። መሬቱ በህጋዊ መንገድ ለሌላ ባለ ሀብት በመሰጠቱ ጥያቄው እንደማይስተናገድ ነግረናቸው ነው የተለያየ ነው። ከዚህ በፊት ቦታው የመስቀል በዓል የሚከበርበት ነበር ብለው ቅሬታ አቅራቢዎች ላነሱትም ጫካ የነበረና አንድም ሃይማኖታዊ በዓል ተከብሮበት የማያውቅ ከተማው ለኢንቨስትመንት ስራ ያስቀመጠው ቦታ ነበር ሲሉ መልስ ሰጥተዋል። ግጭቱን የሃይማኖት ለማስመሰል ጥረት ቢደረግም ከኦርቶዶክስ ምዕመናንና የከተማው ሌላ ሃይማኖት ተከታዮች ጋር በመሆን ማስቆም ተችሏል ያሉት ደግሞ የኢሉ ገላን አስተዳዳሪ አቶ ከበር ኩንዳሻው ናቸው። በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የምዕራብ ሸዋ ሀገረ ስብከት ዋና ስራ አስኪያጅ ሊቀትጓን ቀሲስ ያሬድ አበበ ስለ ጉዳዩ መረጃ እንዳላቸው ጠቅሰው ነገሩን በሰከነ ሁኔታ መያዝና መፍታት ያስፈልጋል ብለዋል።
አውቄ እኛ ጉዳይ ነው ወሰነናል በኋላ በደንብ ደረጃ አለበት አይነት አቋም በሚያዝበት ሰዓት መጣቶች ደግሞ ታሪስ ማስጠብተው ለምን ይሆናል ይደረጋል ብለው አጠናፈር ስለሚል መረጃ አለ። ይሄ ትክክል ነው አይደለም በእውነት አሁን ግን ብለን በህገ ልቡና የምንፈርገው ነገር አይደለም። መጣቶችን ስሜታዊ ያደረጋቸውን እንድንተው ዋጋሽ ምን ያህል ጠንግለው ይመስ ባለስልጣናቶች ይህን ጉዳይ አይተው ስለ የሚያደረጉት እውነት ግዳ ነው ያለው የሚለውን አሁን ለመናገር ይቸገራል።
ምን ያህል ካህናት ናቸው የታሰሩ የተባለው? አሁን ዲያቆናትም ካሉበት
አሁን ያው ያሉ ካህናት ሲጀምር እዛ አካባቢ በጣም ክተች ናቸው። ከዞኑ መስተዳደር የተላኩ ሰዎች ይህን ጉዳይ ሊያጣሩ ሲሄዱ ለማጣራታቸው ትልቅ ግባ ሊሆን የሚችለው የወረዳ ቤተ ክህነት ኃላፊ መገኘት ነው። ለማንኛውም ከእናንተ ጋር ዲፕሎማሲያዊ የሆነ መንገድ ሊነጋገር ፈቅዶ ነበረ። ከዛ እንዲለቀቅ ተደረገ። ስራው ለውታል ይመስለኛል። እንዲህ አንድ ሶስት አራት ከአራት ሊሆን ይችላል። ዲያቆናትም እንዲሁ ደግሞ ወጣቶችን ጠየታቸው እየወሰዱ እየታሰቡ ነው ተብሎ ነው የሚነገረው እንጂ ትክክለኛውን ቀመርና ቁጥር አሁን ይሄ ነው ለመናገር ያስቸግራል።
የገጠመው ችግር በፍጥነት ይፈታ ዘንድም ለኦሮሚያ ክልል ምክትል ርዕሰ መስተዳደር ጽህፈት ቤት እንደሚያመለክቱ አስታውቀዋል። ለአሜሪካ ድምጽ ናኩር መልካ ካምቦ።
የአምቦውን ዘጋቢያችን ናኩር መልካ ላደረሰን ዘገባ እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ መሰናዷችንን ነው። አሁን ደግሞ ወደ ደቡብ ክልል ነው የምንሻገረው። የአንበጣ መንጋ በደቡብ ክልል የተለያዩ ዞኖች ከፍተኛ አደጋ እያደረሰ መሆኑን እና ለመቆጣጠርም አዳጋች መሆኑን የደቡብ ዘጋቢያችን ዮናታን ዘብዲዮስ አጠር ባለው ተከታዩ ዘገባ ያስቃኘናል።
የክልሉ እርሻና ተፈጥሮ ሀብት ቢሮ ምክትል ኃላፊና የእርሻ ዘርፍ ኃላፊ አቶ ዳንኤል ዳምጤ እንዳሉት በደቡብ ክልል በስዳማና ገዲዮ ዞን በቡርጅና አማሮ ልዩ ወረዳዎች የበረሃ አንበጣ መንጋ ተከስቷል። አቶ ዳንኤል በእነዚህ ቦታዎች የተከሰተውን መንጋ ሙሉ በሙሉና በከፊል መቆጣጠር ተችሏል ነው ያሉትም። አንዳንድ አካባቢዎች ግን አሁንም የመንጋ ወረራ ጉዳት ያደረሰ መሆኑን ገልጠዋል።
በዚህ ሰዓት ላይ ገዲዮ ሙሉ በሙሉ በሚባል ደረጃ ለቆቶ ሲዳማም ያሉ ወረዳዎች ላይ በዛው ልክ የወጣበት አግባብ አለ። አልፎ አልፎ አንዳንድ ቦታዎች ላይ ገባ ወጣ የማለት ነገር ካልሆነ በስተቀር ሙሉ በሙሉ በሚባል ደረጃ እዛም አካባቢ ላይ የመቆጣጠር ስራ ተሰርቷል። አማሩ ላይ ያለው በነበረበት የኬሚካል እርጭት በአውሮፕላን በታገዘ በተደጋጋሚ ተደርጓል። በዛ መሰረት እስከ 80% ድረስ መቆጣጠር የተቻለበት ሂደት አለ። የተወሰኑ የቀሩ የአንበጣ መንጋዎች እዚህም እዛም ተበታትነው ያሉ በህብረተሰቡ ከፍተኛ ርብርብ የመቆጣጠሩ ስራ እየተሰራ ነው ያለው። በአጠቃላይ አሁን ባለው ነባር ሁኔታ ክልላችን ውስጥ ያለውን ነገር ያው በህብረተሰቡ ነቃ ተሳትፎ ወደ መቆጣጠር ደረጃ እየደረስንበት ያለንበት ሂደት ነው ያለው።
በባህላዊ መንገድ በአርሶ አደሮች ጉልበትና በህብረተሰቡ ሰፊ ተሳትፎ መንጋው ለቆ እንዲወጣ ከማድረግና ሰብል ላይ ጉዳት እንዳያደርስ ከመከላከል በተጨማሪ ለሶስት ተከታታይ ቀናት በአውሮፕላን የኬሚካል ርጭት መካሄዱንም አቶ ዳንኤል ተናግሯል።
በአንድ ዙር ርጭት ምናልባትም ከ3-5 ድረስ ምልልስ ያለበት ነው። በተለይ አማሮ ተራራማና ሸለቋማ አካባቢ ላይ ስለነበር የመጣው አውሮፕላን እነዛን ተራራዎችና ሸለቆች አካባቢ ላይ ወርዶ ከመርጨት ጋር ተያይዞ የተወሰነ የአቅም ውስንነት ያለበት ስለነበረ ከፌዴራል ግብርና ሚኒስቴር ጋር በመነጋገር ሌላ ተቀያሪ ረዥም ርቀት የሚጓዝ ጠንካራ አውሮፕላን እንዲመጣ ተደርጎ ነው። እንግዲህ የአውሮፕላን በተደጋጋሚ ለሁለት ቀን ጠዋትና ማታ ምናልባትም ከ5 በላይ ዙሮችን እየተመላለሰ ርጭት አካሂዷል።
በአማሮ የተከሰተውን የአንበጣ መንጋ 80% መቆጣጠር የተቻለ ሲሆን ስዳማን በከፊል ገዲዮ ዞን ሙሉ በሙሉ ከመንጋው ወረራ መቆጣጠር መቻሉን ገልጠዋል። መንጋው በሰብሎች ላይ ያደረሰውን ጉዳት በተመለከተም የተጣራ ሪፖርት አለመጠናቀሩን ገልጠው ጉዳቱ ግን የከፋ አለመሆኑን እርግጠኛ መሆን ይቻላል ነው ያሉት። አዲስ የአንበጣ መንጋ ወረራ በኢትዮጵያ የተስፋፋ መሆኑንና በአገሪቱ የግብርና ምርት ላይ ጉዳት ሊያደርስ እንደሚችል በተባበሩት መንግስታት ድርጅት የዓለም የምግብና የግብርና ድርጅት ትላንት ባወጣ ሪፖርት አስታውቋል። ድርጅቱ የአንበጣ መንጋ ወረራ ለመከላከል ለወራት ጥረት ቢደረግም ወደ አዲስ አካባቢዎች መንጋው የተሰራጨ መሆኑን ያስታውቀው 2350 ካሬ ኪሎ ሜትር ስፋት ላይ መንጋው ማረፉን የሚገልጠው ይኸው የድርጅቱ መግለጫ በአፋር፣ በአማራ፣ በኦሮሚያ፣ በሶማሌ፣ በትግራይ፣ በድሬዳዋ ከተማና በደቡብ ክልል መንጋው ተከስቷልም ብሏል። እንደ አውሮፓውያኑ አቆጣጠር ከ2019 ጀምሮ 125 ወረዳዎችን የወረረው የበረሃ አንበጣ መንጋ በግብርና ምርት ላይ፣ በእንስሳት የግጦሽ መሬትና በደን ሽፋን ላይም ጉዳት ሊያደርስ እንደሚችል በተለይም የቀጠናውና የሀገሪቱን የምግብ ዋስትና ፕሮግራም ሊፈታተን እንደሚችል አስታውቋል መግለጫው። አቶ ዳንኤል ለዘላቂ መፍትሄ ከፌደራል መንግስት ጋር በመተባበር ድንበር ያለፈ የኬሚካል ርጭት እንደሚደረግም አስታውቀዋል።
በዚህ ሰዓት ላይ የኬሚካል ርጭት አውሮፕላኑ ረዥም ርቀት የሚጓዝ ከመሆኑ ጋር ተያይዞ ኦሮሚያ ክልል እስከ ቦረና ሄዶ የሚረጭበትን ሂደት ኦልሬዲ ተመቻችቶ መርጨት ጀምሯል። በጉጂ አካባቢ፣ በቦረና አካባቢ አውሮፕላኑ ከኛ ድንበርም አልፎ ከፌደራል ጋር በመነጋገር ከኦሮሚያ ክልል ጋር በቅንጅት እየተሰራ ነው ያለው። ምክንያቱም የሚመጣውን እዛው ለማስቀረት አብሮ መቀጠል ብቻ ነው፣ ሌላ ምንም አማራጭ የለም። ያንን ደግሞ ውጤታማ ነን። በዚህ
በኢትዮጵያና በሶማሌ አሁንም የተስፋፋ መሆኑና በሶማሌ የሚገኘውን ሰፊ የአንበጣ መንጋ ማድረጉን ሪፖርቱ አብራርቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታንን ላደረሰን ዘገባ እናመሰግናለን። ታሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዳት ኮምም የኢሜል አድራሻችንን ተጠቀሙ። 42 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል። ፕሮግራሙን በመምራት አብሬያችሁ ያመሸሁት ጽዮን ግርማ ነበሩ። ከማክቢል ያቤሮ የቤቲ ጂን ግርዬ የተሰኘውን ዘፈን መርጦ አብሮን አምሽቷል በማቀናበር። ለዛሬው እንግዲህ ደህና ደሩ። በነገ ምሽት ከሳምንቱ በመራረጥናቸው ፕሮግራሞች አብረናችሁ እንቆያለን። በሰኞ ምሽት መደበኛ ዝግጅታችን ጠብቁን። ደህና ደሩ። ገርዬ ገርዬ ቤትች ደህና ልበ መልካም በሆንን አይቼ randiti lekala kunyane tegodiche sintaiche nambarwe andi lai berche kunanteye ke andiye yetelakba otsu totae geri geri
Yo, man. Sono andato nei video e se cantava non ero morto.